ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 30 2010 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? የምናስተናግዳችሁ አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ያደረጉት ጉብኝት አገራቸው ከኢትዮጵያ ወቅታዊ ሁኔታ አንጻር ያላትን አቋም ይበልጥ ያረጋገጠችበትና ግልጽ ያደረገችበት መሆኑ ተገለጠ።
It's a position we made because we felt it was correct and appropriate, and the secretary reiterated
ይህ ትክክለኛና ተገቢ በመሆኑ የያዝነው አቋም ነው። የውጭ ጉዳይ ሚኒስትራችንም ትላንት ይህንኑ በድጋሚ አረጋግጠዋል። መንግስት ተገቢ የሆኑ የጸጥታ ችግሮችን መፍታትና የዜጎችን ደህንነት ማረጋገጥ እንዳለበት እንረዳለን። ይህ የሰዎችን መብት ባከበረና የፖለቲካ ምህዳሩን ባላጠበበ ሁኔታ ሊደረግ እንደሚችል እጅጉን ተስፋ እናደርጋለን።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር ናቸው የሰማችኋቸው። የኬንያው ፕሬዚደንት ኡሁሩ ኬንያታና የተቃዋሚው መሪ ራይላ ኦዲንጋ ባለፈው ምርጫ ወቅት በመካከላቸው ተፈጥሮ የነበሩ ችግሮችን አስወግደው ለሀገራቸው እድገት በጋራ እንደሚሰሩ አስታወቁ።
Elections come and go, but Kenya remains. Our future cannot be dictated by the forthcoming elections.
ምርጫዎች ይመጣሉ ይሄዳሉ፣ ኬንያ ግን ትኖራለች።
የኬንያው ፕሬዝዳንት ኡሁሩ ኬንያታ ናቸው የሰማችኋቸው። የተቃዋሚው መሪ ራይላ ኦዲንጋም ተናግረዋል።
We have had doubts on how you've conducted our affairs in the face of growing divide along
ነጻ ከወጣን በኋላ ያለን ታሪክ ሁሉ እርስ በርስ በመጠራጠር ላይ የተመሰረተ ነው። ተከፋፍለን ኖረናል። ለዚህም የሰጠነው ምላሽ ከችግሩ መሸሽ ነው።
ዝርዝር ዘገባዎችን በመጽሔት ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ያደረጉት ጉብኝት ሀገራቸው ከኢትዮጵያ ወቅታዊ ሁኔታ አንጻር ያላትን አቋም ይበልጥ ያረጋገጠችበትና ግልጽ ያደረገችበት መሆኑን በአዲስ አበባ የሚገኙት አምባሳደር አስታውቀዋል። የአስቸኳይ ጊዜ አዋጁ ለምሳሌ ለኢትዮጵያ ችግሮች መፍትሄ እንደማይሆን የተናገሩት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር የውጭ ጉዳይ ሚኒስትራችን ይህንን ግልጽ አድርገዋል ሲሉም ተናግረዋል። ከሚስተር ማይክል ሬነር ጋራ በተጨማሪም ተቀማጭነታቸው በአዲስ አበባ ከሆነው ከአፍሪካ ህብረት የዩናይትድ ስቴትስ አምባሳደር ጋራ መግለጫ ሰጥተዋል። ዝርዝሩ በመጽሔት ይቀርባል።
የኬንያው ፕሬዚደንት ኡሁሩ ኬንያታና የተቃዋሚው ፓርቲ መሪ ራይላ ኦዲንጋ ባካሄዱት ያልተጠበቀ ግንኙነት ባለፈው ፕሬዚደንታዊ ምርጫ ወቅት የተፈጠረውን መለያየት ትተው ለሀገሪቱ አንድነት በጋራ ለመስራት መስማማታቸው ተገለጸ። በዚህም ሁለቱም መሪዎች ሀገሪቱ ወደ ተሳሳተ አቅጣጫ እያመራች መሆኗን ልብ ብለዋል። ከውይይታቸው በኋላ በተናጠል በሰጧቸው መግለጫዎችም ኬንያታ የሀገራቸውን የወደፊት ዕጣ ፈንታ የተሳካ ለማድረግ መሪዎች መነጋገርና መፍትሄ መፈለግ እንዳለባቸው አሳስበዋል። ተቀናቃኛቸው ራይላ ኦዲንጋም ኬንያ በጎሳ ክፍፍል በመጎዳቷ አብሮ ለመስራት መስማማታቸውም ለዚሁ መፍትሄ ለመፈለግ እንደሆነ ነው የተናገሩት። በመጽሔት ዝርዝሩን ይዘን እንመለሳለን።
የሩሲያ የውጭ ጉዳይ ሚኒስትር ከዚምባብዌ ጋር የኢኮኖሚ ስምምነቶች ፈርመዋል። ሰርጌይ ላቭሮቭ ከሚጎበኟቸው አምስት የአፍሪካ ሀገሮች መካከል ዚምባብዌ አንዷ ነች። የሰርጌይ ላቭሮቭና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የመጀመሪያው የአፍሪካ ጉብኝት ተገጣጥሟል። ተንታኞች እንደሚሉት በዩናይትድ ስቴትስ በቻይናና በሩሲያ መካከል የሚካሄደው የስልጣን ሽሚያ በአፍሪካ ላይ እየተንጸባረቀ ነው ይላል ዘጋቢያችን አኒታ ፖል ከጆሃንስበርግ። ሰባስቲያን መሆፉ ደግሞ ከሐራሪ ያጠናቀሩት ዘገባ አዳም ፍሳዬ።
11 ሀገሮች የትራንስፓሲፊክ አጋርነት ስምምነት መፈረማቸው ዓለም አቀፍ የንግድ ገደብ የሚቀንስ እርምጃ ነው። ፕሬዚደንት ትራምፕ ትላንት የወሰዱት የቀረጥ መጣል ውሳኔ ግን ገደብ የሚያጠናክር ነው። ዩናይትድ ስቴትስን ባለፈው ዓመት ከትራንስፓሲፊክ አጋርነት ያስወጡት ፕሬዚደንት ትራምፕ በብረታ ብረትና በአልሙኒየም ምርቶች ላይ ቀረጥለዋል። ይህን ያደረጉትም የአሜሪካን ምርቶች ጥቅም ለማስጠበቅ በሚል ዓላማ ነው። ሰራተኞቹን አመግሰዋል።
በእውነቱ እናንተ የአሜሪካ የጀርባ አጥንት ናችሁ። ይህን ታውቃላችሁ። እናንተ ልዩ ሰዎች ናችሁ።
ፕሬዝዳንት ትራምፕ መጀመሪያ ላይ ወደ ዩናይትድ ስቴትስ በሚገቡ የብረታ ብረት ምርቶች ላይ ሁሉ 25 ከመቶ በአልሙኒየም ደግሞ 10 ከመቶ ቀረጥ እንደሚጣል ተናግረው ነበር። አሁን ግን ሐሳባቸውን ቀይረው ከዩናይትድ ስቴትስ ጋር የነጻ ገበያ ድርድር በማካሄድ ላይ ያሉት ሜክሲኮና ካናዳ ከቀረጡ ነጻ ይሆናሉ ብለዋል። ሌሎች ሀገሮችም ከቀረጡ ነጻ የመሆን ማመልከቻ ለማቅረብ ይችላሉ። ቀረጥ መጣሉ ለብሔራዊ ጸጥታ አስፈላጊ ነው። መርከቦቻችንን፣ አይሮፕላኖቻችንን፣ ወታደራዊ እቃዎቻችንን በአገር በቀል ብረታብረትና አልሙኒየም መስራት እንፈልጋለን ይላሉ ፕሬዝዳንቱ። ይሁንና አንዳንድ የነጻ ገበያ ደጋፊዎች የብሔራዊ ጸጥታ ጉዳይ የሚባለው ነገር ፍትህ የጎደለው ነው ሲሉ ተከራክረዋል። የሀገሪቱ መከላከያ ሚኒስቴር ሳይቀር የሚያስፈልገን የብረታብረት ምርት 3 ከመቶ ገደማ በመሆኑ ብዙ የብረታብረት ክምችት አለን ሲል አስገንዝቧል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በመጪው ግንቦት ወር ለመገናኘት በድንገት ፈቃደኛ መሆናቸው ተሰማ። የፕሬዝዳንት ትራምፕ ድንገተኛ ፈቃደኝነት ብዙዎችን አስገርሞ ዳሩ ግን እሽታቸው ጥንቃቄና ጥርጥር የተደባለቀበት ስሜት መፍጠሩም ታውቋል። የሁለቱ ግንኙነት ዓላማም ፒዮንግያንግ አስጊውን የኒውክሌር ግንባታ ፕሮግራሟን በመታበቃበት ጉዳይ ላይ ለመነጋገር እንደሆነ ተገልጧል። ፕሬዝዳንት ትራምፕ ይህን ያልተጠበቀ እርምጃ የወሰዱት ትናንት ከደቡብ ኮሪያው የጸጥታ አማካሪ ጋር መገናኘታቸውን ተከትሎ በዋይት ሃውስ ቤተ መንግስት ለጋዜጠኞች የተሰጠውን ማብራሪያ ተከትሎ ነው። የአሜሪካ ድምጹ ጄፍ ካስተር ከዚህ ከዋሽንግተን ያጠናቀረው አጭር ዘገባ ሰሎሞን ክፍሌ ያቀርባል።
መግለጫው የተነገረው የደቡብ ኮሪያው ብሔራዊ ጸጥታ አማካሪ ቹንግ ዩ ዮንግ ለፕሬዝዳንት ትራምፕና ለዋይት ሃውስ ቤተ መንግስት ከፍተኛ ባለስልጣናት ስለ በዚህ ሳምንት የፒዮንግያንግ ዲፕሎማሲያዊ ተልእኳቸው ማብራሪያ በሰጡበት ወቅት ነው። የደቡብ ኮሪያው ባለሥልጣን ከሰሜን ኮሪያው መሪ ለፕሬዝዳንት ትራምፕ የቀረበላቸውን ግብዣም በዚሁ ወቅት ነበር በቃል ያሰሙት።
ፕሬዝዳንት ትራምፕ አፕሪሺየትድ ዘ ብሪፊንግ ኤንድ ሰድ ሂ ውድ ሚት ኪም ጆንግ ኡን
ፕሬዚዳንት ትራምፕ ስለተሰጠው ገለጻ አመስግነው የኒውክሌር ግንባታ ፕሮግራሙን ለዘለቄታው ማብቃት በሚቻልበት ሁኔታ ከኪም ጆንግ ኡን ጋር ግንቦት ውስጥ ለመገናኘት ተስማምተዋል። የኮሪያ ሪፐብሊክ ከዩናይትድ ስቴትስ፣ ከጃፓንና በዓለም ዙሪያ ከሚገኙ አጋሮቻችን ጋር ሆነን የኮሪያ ሰላጤ ሙሉ በሙሉ ከኒውክሌር ጦር መሳሪያ የጸዳ እንዲሆን ቁርጠኞች ነን።
ሰሜን ኮሪያ በቅርቡ ተከታታይ የኒውክሌር ሙከራዎችን ማድረጓን ተከትሎ ዓለም አቀፉ ማህበረሰብ በርካታ ጠንካራ ማዕቀቦችን የጣለባት መሆኑ ይታወቃል። የዩናይትድ ስቴትሱ ፕሬዝዳንት ትላንት ማታ በላኩት የትዊተር መልእክታቸው ስምምነቶች እስኪደረሱ በፒዮንግያንግ ላይ የተጣሉት ማዕቀቦች አይነሱም ብለዋል። በዚህ ሚስተር ትራምፕ ከሰሜን ኮሪያው መሪ ጋር ይገናኛሉ በሚለው አዲሱ መግለጫ አንዳንድ የፖለቲካ ተንታኞች ክፉኛ ተደናግጠዋል። በደቡብ ኮሪያ የቀድሞው የዩናይትድ ስቴትስ አምባሳደር ክሪስቶፈር ሂል እርምጃውን ያልተለመደ ሲሉ ጠርተው ስጋታቸውን ግን ገልጸዋል።
Everything is unusual about Donald Trump. I spent 4 years dealing with the North Koreans.
ዶናልድ ትራምፕን በተመለከተ ሁሉም ነገር ያልተለመደ ነው። ድርድሮችን በተመለከተ እኔ ከሰሜን ኮሪያ ጋር 4 አመታት ጨርሻለሁ። 4 ያልተለመዱ አመታት ነበሩ። እነዚያ ሁሉ ግን ባለፉት ጥቂት ሰዓታት ከሆኑት ጋር ሲነጻጸሩ ምንም ማለት አይደሉም። ውጤቱን መጠበቅ ይኖርብናል። እኔ ግን የዋይት ሃውስ ቤተ መንግስት ሰራተኛ ብሆን ሁኔታው ያሳስበኛል። ይህ አሁን የተወሰደው እርምጃ እንዴት ሊሰራ እንደሚችል በጣም ያሳስበኛል። ያሉን ፕሬዝዳንት ደግሞ በሕጉ መሰረት የሚሰሩ አይደሉም። በሰሜን ኮሪያም ስላሉት መሪ ተመሳሳይ ሁኔታ መኖሩን መናገር የሚቻል ይመስለኛል። ስለዚህ ትርኢቱን ለማየት ጥቂቱን ገስቶ መጠበቁ የሚሻል ይሆናል።
ሰሜን ኮሪያ ባለፉት 2 ዓመታት በተፋጠነ መልኩ ካከናወነቻቸው በርካታ የኑክሌርና ቦሊስቲክ ሚሳኤሎች ሙከራ አንጻር ከታየ በኑክሌር ማስወገድ ላይ የሚካሄዱ ውይይቶች አሁን ያለውን የበረታ ውጥረት ይበልጥ ሊያባብሱ እንደሚችሉ ይገመታል።
ዓለም አቀፉ ቀይ መስቀል ኮሚቴና የተባበሩት መንግስታት ድርጅት ባለስልጣናት እንዳስታወቁት ወደ ምስራቃዊቱ የሶሪያ ከተማ ጎታ የሚሄደውን እርዳታ የጫኑ የጭነት መኪናዎች ዛሬ አርብ መንቀሳቀሳቸው ተሰምቷል። ነገር ግን በአካባቢው የሚካሄደው የአየር ጥቃት ባስቸኳይ የተፈለገውን እርዳታ ለማራገፍ እንዳላስቻለ ታውቋል። በሶሪያ የተባበሩት መንግስታት ድርጅት ያስቸኳይ ጊዜ ሰብአዊ እርዳታ አስተባባሪ አሊ አልዛታሪ በተናገሩት ቃል የአሁኑ ውጊያ የተጀመረው የሩሲያውን ፌዴሬሽን ጨምሮ ከወዳጅ ወገኖች የተሰጠው የደህንነት ዋስትና በመክሸፉ ነው ብለዋል። ጥቃቱ የተከሰከሰው የርዳታ አቅርቦቱን የጫኑት 13 ተሽከርካሪዎች ቅፍለት ባለፈው ሰኞ መድረስ የነበረበትን ጭነታቸውን ለማራገፍ ወደ ዱማ ሲቀርቡ መሆኑ ታውቋል። በመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነር ዘይድ ራአድ አልሰይድ ምስራቅ ጎታ የሚገኙ ወንጀለኞች ለጥቃቱና ለርዳታው መስተጓጎል ተጠያቂ ናቸው ብለዋል።
የቻይና ኮሙኒስት ፓርቲ መሪዎች ህገ መንግስታቸውን በማሻሻል የወቅቱ ፕሬዝዳንት ሺ ጂንፒንግ እስከፈለጋቸው ድረስ ምናልባትም እድሜ ልካቸውን የአገሪቱ መሪ እንዲሆኑ የሚፈቅደውን ህግ በመጪው እሁድ ያጸድቃሉ ተብሎ ይጠበቃል። እቅዱ በአገሪቱና በውጭ አገሮችም ክርክርና ጥያቄ ያስነሳ ሲሆን ውሳኔው ላይ ድምጽ በሚሰጡት በታላቁ የቻይና ህዝባዊ ኮንግረስ አባላት መካከል ግን ያን ያህልም ትኩረት እንዳልሳበና ተቃውሞም እንዳላስነሳ ታውቋል። እቅዱ በዚህ ሳምንት ለውይይት በቀረበበት ወቅት የምክር ቤት ተወካዮች ፕሬዝዳንት ሺን ከማወደስ ሌላ አንዳችም የተለየ አስተያየት ሲሰጡ አልተሰሙም። ቪኦኤ በተገኘባቸው ሁለት የውይይት ክፍለ ጊዜዎች አንድም የምክር ቤት ተወካይ ፕሬዝዳንቱን ስልጣን ላይ ስለሚቆዩበት ጊዜ ገደብ ምንም ሲናገር አልተሰማም። ይልቁንም ህገ መንግስቱ ላይ የሚደረገው መሻሻል የህግን የበላይነት ሊያረጋግጥና በህገ መንግስቱም ላይ አመኔታን ሊጨምር እንደሚችል ነው በተለይ ጋንሱ ተወካዮች ያሉት ውይይት የተገለጠው።
ሰሜናዊ ምስራቅ አፍጋኒስታን ውስጥ ዛሬ ማለዳ ላይ የደረሰው የታሊባን ጥቃት ለ17 ሰዎች ሞት ምክንያት መሆኑን የመንግስት የደህንነት ኃይሎችና የቆሰሉ ሰዎች ቤተሰቦች አስታወቁ። ውጊያው የተከሰከሰው ታካር ክፍለ ሀገር ውስጥ በመትገኘው በተራራማዋ አዋጃ ጋር ወረዳ ውስጥ ባለው የአፍጋኒስታን ወታደራዊ ሰፈር ላይ አማጽያን ጥቃት በፈጸሙበት ወቅት መሆኑም ታውቋል። የወረዳዊቱ አስተዳዳሪ መሐመድ ኦማር ለቪኦኤ ምንጮች በሰጡት ቃል ሬድ አርሚ ወይም ቀይ ሰራዊት በመባል የሚታወቀው የታሊባኑ ኮማንዶ ጦር ድንገተኛ ጥቃት ማካሄዱን አመልክተዋል። ይህ በእንዲህ እንዳለ ዛሬ በአፍጋኒስታን ዋና ከተማ ካቡል ውስጥ በደረሰ ሌላ ጥቃት አንድ አጥፍቶ ጠፊ ህዝብ ከተሰበሰበበት 300 ሜትር ርቀት ላይ ፍንዳታ አድርሶ 9 ሰዎች ሲገደሉ ሌሎች 30 መቁሰላቸውን የአፍጋኒስታን የሀገር ውስጥ ሚኒስቴር ቃል አቀባይ ናስራት ራሂሚ አስታውቀዋል። ለዜና ያዝነው ጊዜ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ የካቲት 30 2010 ዓ.ም ምሽት ፕሮግራም ነው።
ይሄ አስቸኳይ ጊዜ አዋጅ ጸደቀ ከተባለበት አግባብ ጀምሮ አስፈላጊነቱ የሚያመጣውም ለውጥ ሁሉ ነገር ጥያቄ ውስጥ ያለ ነው።
በእውነት የመጀመሪያውም ባይሆን ጥሩ ነበር እንኳን ሁለተኛ ማድረግ ቀርቶ።
በተለመደው የህግና ስርዓት አጠባበቅ ዘዴ ህግና ስርዓት ማስጠበቅ ስላልቻለ በጣም ጥይት ያለ ሁኔታ ሲፈጠር ስራ የምታውለው ህጋዊ መሳሪያ ተሽራክሩ ያለው ነው የሚለው። አሁን ይህ ስልጣን ገደብ አለው ወይ ተብሎ ቢጠየቅ፣ አዎ ራሱ ህገ መንግስቱ የሚሰጠው ገደብ አለ።
አነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት በህዝቡ ዘንድ ከተፈጠረው ስሜት አኳያ ቀጣዩን አቅጣጫ ከሚመረምር ውይይት የተወሰደ ነው የሰማችሁት። የግጭት አፈታት ባለሙያ፣ የህግ ባለሙያና አንድ የተቃዋሚ ፓርቲ መሪ ናቸው። ውይይቱ በሁለተኛው አጋማሽ ይቀርባል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ነው የምንሸጋገረው። በቅድሚያ ወደ ዩናይትድ ስቴትስ የተወካዮች ምክር ቤት እንሄዳለን። ኤችአር 128 በመባል የሚታወቀው የኢትዮጵያን ፖለቲካ ከዩናይትድ ስቴትስ ፖሊሲዎች ጋር ለማጣጣም የታሰበ ህግ ለማውጣት የተወካዮች ምክር ቤቱ የተራዘመ ጊዜ ወስዶ እየመከረ ይገኛል። በዛሬውም ዕለት እንደዚሁ የእማኝነት መስሚያ መድረክ እየተካሄደ ነው ያለው። ሄኖክ ሰማእግዜር በተወካዮች ምክር ቤት ውስጥ ይገኛል። አሁን መስመር ላይ ነው ሄኖክ። ሄኖክ ትሰማኛለህ?
እሰማሃለሁ። ስሙ እንደምናመሻችሁ።
ደህና እንደምናመሻችሁ ሄኖክ። ምን እየተካሄደ ነው እስቲ ባጭሩ ግለጽልን።
እንግዲህ አስቀድመህ እንደጠቀስከው የዩናይትድ ስቴትስ የፖሊሲ አውጪዎች በተለይ በህዝብ ተወካዮች ምክር ቤት በሴኔቱም ሆነ በኮንግረሱ አባላት በእነሱ ተቀጥረው የሚሰሩ ሰራተኞች መረጃውን ለአባላቶቹ እንዲያደርሱ በማሰብ ነው በርካታ ኢትዮጵያውያን ማህበረሰቦች ተሰብስበው ለሴኔቱና እንደዚሁም ለኮንግረስ አባላቱ ሰራተኞች የኢትዮጵያን ወቅታዊ ሁኔታ ሲያስረዱ የቆዩት። እንግዲህ ኢትዮጵያ አሁን ያለችበት የጸጥታ እንደዚሁም ያስተዳደር ሁኔታ አስጊ በመሆኑ ዩናይትድ ስቴትስ እንደምን የኢትዮጵያ ፖሊሲዋን ፍቃኝ በሚል መረጃ ለመስጠት ነው እዚህ የተሰበሰቡት በርካታ ባለሙያዎች ከተለያዩ የዓለም አቀፍ ድርጅቶች እንደዚሁም ሀገር አቀፍ የኢትዮጵያውያን ድርጅቶችም የተገኙበት ነው። አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዋች እንደዚሁም ደግሞ የጭካኔ ይዞታን አልፈው ወደዚህ ወደ ዩናይትድ ስቴትስ የመጡ ሰዎችን የሚረዱ ድርጅቶች፣ ኢትዮጵያውያን የሰብአዊ መብት ድርጅቶች እንደዚሁም የተለያዩ ድርጅቶች የተገኙበት ነው እና በአጠቃላይ ኢትዮጵያ ውስጥ በአሁኑ ወቅት ያለውን የፖለቲካ አለመረጋጋት አልፎም ደግሞ የዩናይትድ ስቴትስ ቁርጠኛ አጋር በመሆኗ የኢትዮጵያ መንግስት ወደ $1 billion የሚጠጋ እርዳታ ከዩናይትድ ስቴትስ ስለሚያገኝ ይሄንን እንዴት በፖሊሲ እንቃኘው በሚል ነው ዛሬ ሲወያዩ የዋሉት። ሰለሞን
ሄኖክ፣ በተጨባጭ የተሰሙ እማኝነቶች ወይም የተባሉ የተገለጹ አስተያየቶች ነበሩ በመድረኩ ላይ?
እንግዲህ በመድረኩ ላይ የተገለጹ አስተያየቶች ያው በጣም በርካታ ቡድኖች ስለሆኑ የመጡት ሁለት ደቂቃ ተሰጥቷቸው ከሰብአዊ መብት አንጻር፣ ከአካባቢ ጥበቃ አንጻር ዘለቀታ ያለው ልማት እንዴት ማምጣት ይቻላል በሚል ደግሞ እንደዚሁ አኑራታ ሚታል ከኦክላንድ ኢንስቲትዩት በኢትዮጵያ ምን አይነት ልማት መምጣት አለበት በሚል ከዛውም ጋር ተያይዞ ደግሞ በልማትም የሚፈጸሙ ያቸውን የመብት ጥሰቶችንም ያስረዱበት ነው። ኢትዮጵያውያን የሰብአዊ መብት ድርጅቶችም ሆኑ እንደዚሁ የማህበረሰቡ ስብስብም እንደዚሁ በኢትዮጵያ ያለውን የፖለቲካ ስርዓት ከዩናይትድ ስቴትስ እና ከኢትዮጵያ ሕዝብ ዘለቄታ ጥቅም ጋር እንዴት እንቃኘው በሚል የተነጋገሩበት ነው። እንግዲህ በተናጠል የተነሱ ጉዳዮች ምንድን ነው? በኢትዮጵያ በአሁኑ ወቅት የታወጀው የአስቸኳይ ጊዜ አዋጅ የዜጎችን መብት ያፍናል በሚል የሰብአዊ መብት ድርጅቶች ለኮንግረሱ ሰራተኞች ማብራሪያ ሰጥተዋል። ከዚህም በተጨማሪ በአሁኑ ወቅት ኢትዮጵያ ውስጥ በእስር ላይ የሚገኙ የተፈቱ እስረኞችን ሁኔታ ያነሱበት ቢሆንም አሁንም ተጨማሪ ሰው እየታሰረ ነው በሚል ለኮንግረሱ አባላት ሰራተኞች እንደዚሁ ማብራሪያቸውን ሰጥተዋል። በአጠቃላይ በኢትዮጵያ አሁን ያሉ ሁኔታዎችን በኮንግረሱ ግንዛቤ እንዲፈጠር ለሰራተኞቹ ማብራሪያ ሲሰጡ ነው ያሉት ኢትዮጵያውያኑ፣ ተቋማቱ እንደዚሁም የዓለም አቀፍ ድርጅቶች።
ለመሆኑ ይህንን ኤችአር 128ን አስመልክቶ በኢትዮጵያ መንግስት በኩል ያለው ሀሳብ ምን ይመስላል?
እንግዲህ የኢትዮጵያ መንግስት ተወካይ አላየሁም በዚህ። ሆኖም ግን የኢትዮጵያን መንግስት ልማት በመደገፍ የተናገሩ ሰዎችም ነበሩ። አስተያየታቸውን ጥያቄያቸውን ሰጥተዋል። በኢትዮጵያ የተገኙ ሰፊ ልማቶች እንዳሉ እነሱም ለመናገር ችለዋል። ስለዚህ በኢትዮጵያ መንግስት በኩል ወኪል ባይኖርም መንግስቱን ደግፈው ደግሞ ሀሳባቸውን የሰጡ ሰዎች አሉ።
ለመሆኑ ይሄ ኤችአር 128 በተወካዮች ምክር ቤቱ ይጸድቃል የሚል ሀሳብ አለ? የተለያዩ እርከኖችን አልፎ ነው እንግዲህ አሁን ያለበት ደረጃ ላይ የሚገኘው።
አሁን እንግዲህ እሱ የኮንግረስ አባላቶቹ ውሳኔ ነው የሚሆነው። ሰለሞን፣ እኔም አንተም እንደምናውቀው በዘገባችንም ለረጅም ጊዜ ስንዘግብበት የቆየ ነው በኢትዮጵያ ያለውን የሰብአዊ መብት እንደዚሁም ደግሞ የአስተዳደር ሁኔታ በዩናይትድ ስቴትስ ከሚሰጥ እርዳታና እንደዚሁ ዘለቄታ ያለው መልካም አስተዳደር ለመገንባት ዘለቄታ ያለው ልማት በኢትዮጵያ ለማምጣት የመገናኛ ብዙሃን ነጻነትን እንዲከበር እንደዚሁም ደግሞ ህጉ ረቂቅ ህጉ በወጣ ጊዜ ያን የአስቸኳይ ጊዜ አዋጅ ታውጆ ነበርና የአስቸኳይ ጊዜ አዋጁም እንዲነሳ የሚጠይቁ አንቀጾች አሉት ነው። በአጠቃላይ የዩናይትድ ስቴትስ ግብር ከፋዮች ለኢትዮጵያ መንግስት የሚሰጡት እርዳታ ገንዘብ እንደዚሁም የቁሳቁስም ሆነ የስልጣና እርዳታዎችን በአጠቃላይ በመርሆች መመርኮዝ አለባት የሚል ነው። ይህንን ህግ እንግዲህ ዴሞክራቶችም ሪፐብሊካኖችም ይደግፉታል። ሆኖም ግን ለአጠቃላይ በተለይ የህግ አውጪው ኮንግረስ በአጠቃላይ በቤቱ ውሳኔ ይሰጥበታል ተብሎ ነበር። አሁን ለውሳኔ እንግዲህ ጊዜው ሲጓተት በጥቅምት ወርም እንደዚሁ ለውሳኔ ይቀርባል ተብሎ ነበር። የኢትዮጵያ መንግስት ጊዜ እንዲሰጠው በመጠየቁ እስካሁን ለውሳኔ አልቀረበም።
ሄኖክ፣ እንግዲህ አሁን ሁኔታውን አንተ እየተከታተልክ ነው ያለኸው፣ እዛው ነው ያለኸው። ምናልባት የምታስገባውም ድምፅ ካለ ተሳታፊዎች ካሉ ጊዜ ካለን ወደ ሁለተኛው አጋማሽ አካባቢ ተመልሰን ወደ አንተ እንመጣለን። ዝርዝር ያሉ ዘገባዎችንም እንደዚሁ ከሰሞኑ እንጠብቃለን ከዛሬው ውሎህ። ለአሁን ግን በጣም አመሰግናለሁኝ አብረኝ ስለቆየህ። መልካም ቆይታ።
አመሰግናለሁ ሰለሞን።
ክቡራትና ክቡራን አድማጮች በ19ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ እየተላለፈላችሁ ያለውን የአርብ የካቲት 30 ምሽት ፕሮግራማችንን ነው እየተከታተላችሁ ያላችሁት። ተከታዩ ዘገባችን ለዕለቱ አብይ ርዕስ የተያዘው ዘገባ ነው። ወደ አዲስ አበባ ይወስደናል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ያደረጉት ጉብኝት ሀገራቸው ከኢትዮጵያ ወቅታዊ ሁኔታ አንጻር ያላትን አቋም ይበልጥ ያረጋገጠችበትና ግልጽ ያደረገችበት መሆኑን በአዲስ አበባ የሚገኙት አምባሳደር አስታውቀዋል። የአስቸኳይ ጊዜ አዋጁ ለምሳሌ ለኢትዮጵያ ችግሮች መፍትሄ እንደማይሆን የተናገሩት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር ውጭ ጉዳይ ሚኒስትራችን ይህንን ግልጽ አድርገዋል ብለዋል። በተጨማሪም በአዲስ አበባ የዩናይትድ ስቴትሱ አምባሳደር እና ተቀማጭነታቸው እዚያ አዲስ አበባ የሆነው በአዲስ አበባ አፍሪካ ህብረት አምባሳደር የዩናይትድ ስቴትስ የአፍሪካ ህብረት አምባሳደር መግለጫ ሰጥተዋል። ይህን መግለጫ እስክንድር ፍሬው ተከታትሏል።
ዩናይትድ ስቴትስ በኢትዮጵያ የታወጀውን የአስቸኳይ ጊዜ አዋጅ በብርቱ ከተቹና ከተቃወሙ ዓለም አቀፍ አጋሮች ግንባር ቀደሟ ናት። በኢትዮጵያ የአንድ ቀን ጉብኝት ያደረጉት ሬክስ ቲለርሰን ትናንት የሰጡት መግለጫም ይህንን አቋም ያጠናከሩበት ያብራሩበት ነበር። የኢትዮጵያ መንግስት ይህ የዩናይትድ ስቴትስ አቋም እንዳላስደሰተው ሲገለጽ ቆይቷል። ከዚህ አንጻር ከኢትዮጵያ ባለስልጣናት ጋር የተካሄደው ውይይት ምን እንደተንጸባረቀበትና በምን ሁኔታ እንደተካሄደ የተጠየቁት አምባሳደር ማይክል ሬነር የሀገራቸው አቋም በድጋሚ መረጋገጡን ያብራሩት
It's a position we made because we felt it was correct and appropriate and
ይህ ትክክለኛና ተገቢ በመሆኑ የያዝነው አቋም ነው። የውጭ ጉዳይ ሚኒስትራችንም ትላንት ይህንኑ በድጋሚ አረጋግጠዋል። መንግስት ተገቢ የሆኑ የጸጥታ ችግሮችን መፍታትና የዜጎቹን ደህንነት ማረጋገጥ እንዳለበት እንረዳለን። ይህ የሰዎችን መብት ባከበረና የፖለቲካ ምህዳሩን ባላጠበበ ሁኔታ ሊደረግ እንደሚችል በእጅጉ ተስፋ እናደርጋለን።
በኢትዮጵያ ሌላ ያስቸኳይ ጊዜ አዋጅ መጣሉ የሚያሳስባቸው ዩናይትድ ስቴትስን የመሳሰሉ ዓለም አቀፍ አጋሮች አስተያየት አንዱ መነሻ ያለፈው ያስቸኳይ ጊዜ አዋጅ አተገባበር ነው። ያኔ ታዋቂ ፖለቲካ መሪዎችን ጨምሮ ብዙ ሺህ ሰዎች በቁጥጥር ስር ውለዋል። የኢንተርኔት አገልግሎት በተደጋጋሚ ተቋርጧል። ሌሎች መብትን የሚገድቡ እርምጃዎችም ተወስደዋል ይላሉ። የኢትዮጵያ መንግስት የተለያዩ ፖለቲካዊ እርምጃዎች ወሰደው ያ አዋጅ ካበቃ በኋላ በተለይም ባለፉት ጥቂት ወራት ነው። አምባሳደር ሬነር እንዳሉትም ዩናይትድ ስቴትስ ያስቸኳይ ጊዜ አዋጁን አስፈላጊነት የማታምነው እየተወሰዱ ካሉ አዎንታዊ እርምጃዎች ጋር ስለማይጣጣም ጭምር ነው።
ባለፈው ያስቸኳይ ጊዜ አዋጅና በአሁኑ መካከል ባለው ጊዜ የፖለቲካ ምህዳሩን ከማስፋት አንጻር የተደረጉ ጠቃሚ ጥረቶችን አስተውለናል። የተፈቀዱ ህዝባዊ ሰልፎች፣ እስካሁን ወደ 10 ሺህ የሚጠጉ እስረኞች መለቀቃቸው፣ የፖለቲካ ማሻሻያዎችን ወደፊት ለማስቀጠል ጠቅላይ ሚኒስትሩ በራሳቸው ፍላጎት በሰላማዊ መንገድ ስልጣን መልቀቃቸውና የመሳሰሉት
That was the context within which we saw the state of emergency as problematic and a step in a potentially unhelpful direction.
ያስቸኳይ ጊዜ አዋጁ ችግር እንደሚያመጣ ያየንበት ሁኔታ ይኸው ነው። ጠቃሚ ወዳልሆነ አቅጣጫ የሚያመራ እርምጃ ነው። እናም አቋማችንን ግልጽ ማድረግ ፈለግን። ውጭ ጉዳይ ሚኒስትራችንም ትላንት ያንን አቋም እንደገና በማረጋገጥ የተሳካላቸው ይመስለኛል። ከዚህ በኋላ ወዴት እንሄዳለን ለሚለው የራስዋን የለውጥ አጀንዳ ለመደገፍ ከኢትዮጵያ ጋር በአጋርነት ለመስራት የምንችለውን ሁሉ እናደርጋለን። ከጸጥታ፣ ከኢኮኖሚና ከፖለቲካ መሰረቶች አንጻር የራስዋን ዜጎች ፍላጎት ለመደገፍ ኢትዮጵያ የምታደርገውን ጥረት ለመርዳት።
የፖለቲካ መሄዳሩ መስፋት የሰባይ መብትና ኢትዮጵያ ከዚህ አንጻር እየተጓዘችበት ያለው መንገድ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ባደረጉት ውይይት በስፋት ከተነሱት ጉዳዮች መካከል መሆናቸውንም አምባሳደሩ ተቆመዋል። የለውጥ እርምጃው እየሄደበት ያለው ፍጥነት ጭምር መነሳቱንም አመልክተዋል። እየተካሄደ ያለው ለውጥ የኢትዮጵያን ህዝብ ፍላጎት በሚመጥን ፍጥነት መሄድ እንዳለበት በጠቅላይ ሚኒስትር ኃይለ ማርያምና በውጭ ጉዳይ ሚኒስትር ቲለርሰን መካከል የጋራ መግባባት መኖሩን በመጥቀስ የአሜሪካ የውጭ ጉዳይ መስሪያ ቤት የጠቅላይ ሚኒስትር ኃይለ ማርያም ደሳለኝንና የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን ውይይት አስመልክቶ ባስተራጨው መግለጫም በልዩ ልዩ ጉዳዮች ላይ መነጋገራቸውን አብራርቷል። መግለጫው እንዳለው ውጭ ጉዳይ ሚኒስትር ቲለርሰን ኢትዮጵያ በአካባቢያዊ የጸጥታና የሰብአዊ ድጋፍ ስለምትጫወተው የቀጠለ ሚና ለጠቅላይ ሚኒስትሩ ምስጋና አቀርበዋል። በተለይም ስደተኞችን በመቀበልና በሰላም ማስከበር ተልእኮዎች የምታደርገውን ድጋፍ እንደዚሁም በአፍሪካ ህብረትና በኢጋድ የምትጫወተውን ሚና ጠቅሰዋል ይላል መግለጫው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስልጣን ለመልቀቅ በገዛ ፈቃዳቸው የደረሱበት ውሳኔም በውጭ ጉዳይ ሚኒስትሩ ተደንቋል ይላል መግለጫው። የውጭ ጉዳይ ሚኒስትር ቲለርሰን ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ጋር ያደረጉትን ውይይት በተመለከተ ማብራሪያ የሰጡት ደግሞ አምባሳደር ሜሪ ሌነርድ ናቸው። በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር ሜሪ ሌነርድ እንዳሉት የሀገራቸውና የአፍሪካ ፍላጎት የተቆራኘ ነው።
ዩናይትድ ስቴትስና የአፍሪካ ህብረት የተረጋጋችና የበለጸገች አፍሪካን እንዴት እንፍጠር በሚለው ላይ በሚገባ የምንጋራቸው አላማዎች እንዳሉን እንገነዘባለን። የዩናይትድ ስቴትስ ደህንነትና የኢኮኖሚ ብልጽግና ከዚች አህጉር ጋር እጅግ የተሳሰረ ነው። አህጉሪቱ 1 ቢሊዮን ህዝብ ያላት ጠቃሚ ገበያ ናት። በ2050 ደግሞ የበለጠ ይሆናል።
በኢትዮጵያና በአፍሪካ ህብረት የዩናይትድ ስቴትስ አምባሳደሮች ማይክል ሬነርና ሜሪ ሌነርድ በዛሬው ጋዜጣዊ መግለጫ ከጋዜጠኞች ለተነሱ ሌሎች ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ ሪፖርት እንሄዳለን። ከኮንሶ አስተዳደር እርከን ጥያቄ ጋር በተያያዘ ከአንድ አመት ተኩል በፊት የተያዙ ሰዎች አብዛኞቹ ዛሬም በእስር የተንገላቱ መሆናቸውን የአካባቢው ነዋሪዎች ተናግረዋል። በቅርቡ በዋስ የተፈቱትም አዲስ ክስ የተመሰረተባቸው መሆኑን ታውቋል። የታሳሪ ቤተሰቦችና የአካባቢው ህብረተሰብ ስጋት ላይ እንደሆነም ነዋሪዎቹ እየገለጹ ናቸው። መለስካቸው አማሃ ተጨማሪ ይዟል።
አንድ ስማቸውን እንዳንገልጽ ያስጠነቀቁ የአካባቢው ነዋሪ ለቪኦኤ እንደተናገሩት ከ2008 ዓመተ ምህረት ጀምሮ የኮንሶ የአስተዳደር እርከን በዞን ደረጃ እንዲሆን ጥያቄ ከቀረበበት ጊዜ ጀምሮ አያሌ የኮንሶ ብሔረሰብ ተወላጆች በመንግሥት ታጣቂዎች ተንገላተዋል ይላሉ። በወቅቱም በሕዝቡ ላይ ከፍተኛ በደል እንደተፈጸመበት ይናገራሉ። ከዚሁ ጋር ተያይዞም አያሌ ሰዎች እንደታሰሩና እስከ ዛሬም እንዳልተፈቱ ያብራራሉ።
በእስር ቤት ውስጥ ያሉት አሁን ለአብነት 45 ላይ 119 ፍርድ ያላገኙ እንደዚሁ በእንግልት ላይ ያሉ፣ በጊዶሌ 138 ፍርድ ያገኙ እንደዛው ያሉ አሉ ማለት ነው። በኮንሶ ብቻ በኮንሶ ደረቅ ጣቢያ 300 ያህል ይገኛሉ። አሁንም
ከእነዚህ መካከል ለምሳሌ 40 ምንጭ ከሚገኙ፣ ጊዶሌ ከሚገኙ፣ ኮንሶ ከሚገኙ ሰዎች መካከል አንዳንድ ምሳሌ እስቲ አንድ ሁለት ሶስት ስሞች ይስጡኝ።
ለምሳሌ 40 ምንጭ ያሉት እንደነ አዳኔ ዝናቡ፣ ሞቾራ ኦዳ እና የገላ ገዛኝም አሉት። ሌላው ደግሞ ወደ ጊዶሌ በሚመጣበት ጊዜ እንደነ አቶ ኩሴ ሰንጋም አሉ። ኮንሶ ላይ የታሰሩት መጥቀስ ይቻላል ማለት ይፈታደ ያሉት እንደኛ አቶ አጥሱ ጋራ ይሄ ለምር አያነው ኩስያ አቶ ኩሴ ከንታያ አቶ ታምሩ አያነው አቶ ካሶ ከጃቻ እነዛንም መጥቀስ ይችላል። ሌሎችም አሉ።
እኚህ ነዋሪ ለቪኦኤ እንዳስታወቁት አንድ አመት ተኩል ያህል ከታሰሩ በኋላ በዋስ የተለቀቁ ወደ 40 የሚጠጉ ሰዎች ነበሩ። ይሁንና እነዚህ የሃያና የሰላሳ ሺህ ብር ዋስትና ሲዘው የተፈቱትም ቢሆኑ በአሁኑ ወቅት አዲስ ክስ ተመስርቶባቸው ፍርድ ቤት ለመቅረብ ቀጠሮ ተይዞባቸዋል ብለዋል። ሌላው እነቱ ዘገየ ባላሉ ያሉኝ የአካባቢው ነዋሪ ይህንኑ ያረጋግጣሉ። የመንግስትን አሰራር አስተጓጉላችኋል የሚል አዲስ ክስ እንደተመሰረተባቸው በዝርዝር ያስረዳሉ። አቶ እነቱ ዘገየ
ተጨማሪ ደግሞ አዳዲስ ክሶች በ11 ቀበሌያት እንዲዘጋጅ እየተደረገ ነው።
ለተከሳሾቹ ክሱ ደርሷቸዋል?
ክስ የደረሳቸው አሻ ቀበሌ 3 ሰው እና አበራ ጉባኤ ቀበሌ የሚባል ቀበሌ ላይ ደግሞ 3 ሰው እነ ኩሴ ቦራ ነው። ጃርሶ ላይ 16 ሰው እነ መምህር አያኖ ኩሲና፣ ሰው ገኔ ላይ 11 ሰው እነ ጌታሁን ገየና፣ ጎጫ ላይ 4 ሰው እነ ሲዳሞ ሲንዲላ፣ እነዛን ጨምሮ 37 ሰዎች አሁን ክስ ደርሷቸዋል። እንግዲህ ይሄ 4 ቀበሌ ነው። ገና ወደ 8 ቀበሌያት ይቀራሉ ማለት ነው ክስ ያልደረሳቸው። ክስ እየተዘጋጀ በዞን ላይ እየተዘጋጀ መሆኑን በታማኝ ምንጮቻቸው ሰምተናል።
አቶ እነቱም ሆኑ ስማቸው እንዳይገለጽ አደራ ያሉት ነዋሪ እንደሚሉት የወረዳና የቀበሌ ባለስልጣናት እንዲሁም ከዞን የሚመጡ የመንግስት ባለስልጣናት በህዝቡ ላይ የማዋከብና የማስፈራራት ተግባር እየፈጸሙ ናቸው። በተለይም የታሳሪዎችን ቤተሰቦች በተመለከተ አቶ እነቱ ከፍተኛ ችግር ውስጥ እንደሚገኙ ጠቁመዋል።
አሁን ያለው ህዝብ ስጋት ውስጥ ነው የወደቀው። መጀመሪያ ምህረት ነው ተብሎ ደስ ብሎት ነበረ። አሁን ደግሞ እነዚህ ሁሉ ሲከሰሱና መጠነ ሰፊ ክስ እየተመሰረተ መሆኑ እነዚህ ቤተሰቦች ልጆቻቸው የታሰሩባቸው አባቶች የታሰሩባቸው ቤተሰቦች አሁን በከፍተኛ እንደዚህ አይነት ሁኔታ ሲፈጠር በከፍተኛ ስጋት ውስጥ ገብተዋል እና የመኖር ተስፋቸው ራሱ ወደ አስቸጋሪ ደረጃ ደርሷል። ምክንያቱም ከመንግስት ስራ ነው አብዛኛው የተፈናቀለው። አሁን ደግሞ አልቀረም መጥሪያ ሲደርሳቸው ቤተሰቦች ስቃይ ውስጥ ነው ያሉት። ይሄ ቀላል ህዝብ አይደለም። እንግዲህ 37 ሰው አሁን ብዙ ሰው የሚመራ ሰው ነው ክሱ የደረሰው።
ይህን ችግር በተመለከተ ማብራሪያ ወይንም ማስተባበያ ለመጠየቅ ለኮንሶ ወረዳ አስተዳዳሪ ለአቶ ገረመዋያ ነው በእጃቸው ስልክ ደጋግመን ብንደውልም አላነሱልንም። በዚሁ ምክንያት ምላሻቸውን ለማግኘት አልተቻለም። ጥረታችንን ወደፊት እንቀጥላለን። በኮንሶ የአስተዳደር እርከን ጥያቄና ጥያቄውን ተከትሎ በተፈጠረው ግጭት ቪኦኤ በተደጋጋሚ መዘገቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ግጭቶች ያለምንም ጣልቃ ገብነትና ሁሉን አቀፍ በሆነ ውይይት እንዲፈቱ ሩሲያ እንደምታበረታታ ውጭ ጉዳይ ሚኒስትሯ ሰርጌይ ላቭሮቭ አስታውቀዋል። በአጭር ጊዜ ውስጥ ከአዲስ አበባ ሞስኮ በየቀኑ የበረራ አገልግሎት እንደሚጀመርም ተነግሯል። ለሰላማዊ አገልግሎት የሚውል የኒኩሌር ኃይል ማመንጫ ጣቢያ ለመገንባትም ሁለቱ አገሮች ተስማምተዋል ይላል መለስካቸው አማ በዘገባው።
የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኢትዮጵያ በሚያደርጉት ጉብኝት ዛሬ ከኢትዮጵያው አቻቸው ዶክተር ወርቅነህ ገበየሁ ጋር በሁለትዮሽ ግንኙነታቸው ላይ ተወያይተዋል። ሁለቱ የውጭ ጉዳይ ሚኒስትሮች ከውይይታቸው በኋላ ለጋዜጠኞች በሰጡት መግለጫ በውይይታቸው የዳሰሷቸውን ጉዳዮች አንስተዋል። ዶክተር ወርቅነህ ገበየሁ የሁለቱን አገሮች አያሌ ዓመታት መልካም ግንኙነት በማስታወስ ኢትዮጵያና ሩሲያ ዲፕሎማሲያዊ ግንኙነታቸውን 120ኛ ዓመት በሚያከብሩበትና ኢትዮጵያ የኢጣሊያ ቅኝ ገዢዎችን አድዋ ላይ ድል የመታችበትን 122ኛ ዓመት ስታከብር የሩሲያው የውጭ ጉዳይ ሚኒስትር ለጉብኝት አዲስ አበባ መግባታቸው መልካም አጋጣሚ እንደሚያደርገው ተናግረዋል። በአድዋ ጦርነት ወቅት የሩሲያ ቀይ መስቀል ማኅበር ለቀድሞ አባቶቻችን ያደረጉትን እርዳታም የምንዘነጋው አይደለም ብለዋል ዶክተር ወርቅነህ ገበየሁ። ሁለቱ ወገኖች ዛሬ በጋርዮሽ ግንኙነታቸው ላይ ባደረጉት ውይይትም ካነሱትና ስምምነት ከደረሱባቸው ጉዳዮች አንዳንዶቹን ጠቅሰዋል።
We are very indebted and thankful for the cancellation of debts by Russian Federation. That's also a huge number.
የሩሲያ ፌዴሬሽን ኢትዮጵያ የነበረባትን ዕዳ ስለሰረዘልን ከፍ ያለ ምስጋና እናቀርባለን። ይህንን ውለታም አንዘነጋም። የተሰረዘው ዕዳ መጠን እጅግ ከፍ ያለ ነው። ሌላው አዲስ ነገር ደግሞ በኒውክሌር ኃይል ላይ በጋራ ለመስራት የደረስንበት ውሳኔ ነው። ሌላው መልካም ዜና ሁሉንም ሂደቶች ካከናወንን በኋላ ከአዲስ አበባ ወደ ሞስኮ በየቀኑ የበረራ አገልግሎት እንደሚጀመር ነው። ይህም በሁለቱ ሀገሮች መካከል ያለውን የኢኮኖሚ፣ የንግድና የህዝብ ለህዝብ ግንኙነቶች እንደሚያጠናክረው የታመነ ነው።
የሩሲያው አቻቸው ሰርጌይ ላቭሮቭም ይህንኑ ሁለቱ ሀገሮች በኢትዮጵያ ሊገነቡት አስበውታል ስለተባለው የኒውክሌር ኃይል ማመንጫ ጣቢያ ዘርዘር ያለ መረጃ ሰጥተዋል። የኒውክሌር ኃይል ማመንጫውም ለሰላማዊ አገልግሎት ብቻ እንደሚውልም አበክረው ገልጸዋል።
сейчас идёт переговорная работа о том, чтобы
በአካባቢ ጉዳዮች ላይ ተወያይተናል። በእኛም የሁለትዮሽ ጉዳዮች ላይ ተነጋግረናል። ለአካባቢ ሰላምና ጸጥታ የሩሲያ ፌዴሬሽንም መንግስትም ቢሆን ያንድን ሀገር የወሰን አንድነትና ነጻነትን መሰረት ባደረገ መርህ ይህንን በማክበር ሁልጊዜም ጠቃሚ ድጋፍ ይሰጣል። ስለሆነም በሁሉም መንገድ አብረን ለመስራት ደስተኞች ነን። ይህ ጉብኝትም ግንኙነቶቻችንን ይበልጥ ያጠናክራል።
ሁለቱ ሚኒስትሮች በአካባቢው ሰላምና ጸጥታ ስለተያዙም ጉዳዮች አንስተው በሰፊው መነጋገራቸውን ዶክተር ወርቅነህ ገበየሁ ተቆመዋል።
We discussed, we touched about regional issues and also we talked about our issues. Russian Federation is always helpful for regional
በአካባቢያዊ ጉዳዮችና በሁለት ጥዋችንም ሀገሮች ጉዳዮች ላይ ተነጋግረናል። በአሁኑ ጊዜ በሩሲያ ቀደም ሲል በተሰናዳ የኒውክሌር ኃይል ማብላያ ምርምር ንድፍን መሰረት ያደረገ የማብላያ ማዕከል ኢትዮጵያ ውስጥ ለመገንባት ንግግሮች እየተካሄዱ ናቸው። ይህ ሥራ በፍጥነት እየተከናወነ ነው። ይህ ነው የሚባል መዘግየት የለም። አስፈላጊ የሆኑና ሁለቱ መንግስታት የሚፈርሟቸው ሰነዶች ከጸደቁ በኋላ ደግሞ ሥራው ይበልጥ እየተፋጠነ ይሄዳል።
ሰርጌይ ላቭሮቭ በበኩላቸው ዓለም አቀፍ ዲፕሎማሲያዊ መድረኮችን ይበልጥ ዲሞክራሲያዊ እንዲሆኑ ሁለቱ አገሮች አብረው እንደሚሰሩ ጠቅሰዋል። በተለይም ሁለቱ አገሮች የሚከተሉትን ፖሊሲ ተመሳሳይነት አንስተው ይህን ብለው ነበር።
ሩሲያ ኢትዮጵያ выступают за уважение культурно-цивилизационного разнообразия современного мира.
ሩሲያና ኢትዮጵያ የባህልና የስልጣኔ ብዝሃነትን የሚቀበሉና የሚያራምዱ አገሮች ናቸው። እንዲሁም በእያንዳንዱ ብሔርና ህዝብ የራሱን እድል በራሱ እንዲወስን የሚለውን መርህ ሁለቱ ሀገሮች ይቀበላሉ። ግጭቶችም ያለምንም ጣልቃ ገብነትና ሁሉን አቀፍ በሆነ ውይይት እንዲፈቱ እናበረታታለን።
የውጭ ጉዳይ ሚኒስትሮቹ ከጋዜጠኞች ለተነሱ ጥያቄዎችም ምላሽ ሰጥተዋል። ኢትዮጵያ በዚህ ሳምንት ሰርጌይ ላቭሮቭን ጨምሮ የሶስት ሀገሮችን የውጭ ጉዳይ ሚኒስትሮች አስተናግዳለች። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኬንያው ፕሬዝዳንት ኡሁሩ ኬንያታና የተቃዋሚ ፓርቲ መሪው ራይላ ኦዲንጋ ቀደም ሲል በዜናውም እንደገለጽነው ባካሄዱት ያልተጠበቀ ግንኙነት ባለፈው ፕሬዝዳንታዊ ምርጫ ወቅት የተፈጠረውን መለያየት ትተው ለአገሪቱ አንድነት በጋራ ለመስራት ተስማምተዋል። በዚህም ሁለቱም መሪዎች አገሪቱ ወደ ተሳሳተ አቅጣጫ እያመራች መሆኗን ልብ ብለዋል። ከውይይታቸው በኋላ በተናጠል በሰጡት መግለጫም ኬንያታ የአገራቸውን የወደፊት ዕጣ ፈንታ የተሳካ ለማድረግ መሪዎች መነጋገርና መፍትሄ መፈለግ እንዳለባቸው አሳስበዋል። ተቀናቃኛቸው ራይላም ኬንያ በጎሳ ክፍፍል በመጎዳቷ አብሮ ለመስራት መስማማታቸው ለዚሁ መፍትሄ ለመሻት እንደሆነ ተናግረዋል። ገልሞ ዳዊት ከዚያው ከኬንያ ዘገባውን ልኮልናል።
ዛሬ የኬንያው ፕሬዝዳንት ኡሁሩ ኬንያታ ከፖለቲካ ተቀናቃኛቸው ራይላ ኦዲንጋ ጋር በኬንያ ቤተ መንግስት ሃራምቢያ ውስጥ ተገናኝተው መወያየታቸው ታውቋል። በውይይታቸውም ኬንያን እየጎዷት ናቸው ያሏቸው ነጥቦች አንስተው ተነጋግረውበታል። እነዚህም በሀገሪቱ ውስጥ የጎሳ ክፍፍልና ግጭት መባባስ፣ የብሔራዊ አንድነት ስሜት መዳከም፣ ፍትሃዊ የሀብት ክፍፍል አለመኖር፣ ህዝቡን በጎራ የሚከፋፍሉ የምርጫ ክስተቶች መፈጠር፣ የጸጥታ ችግር መባባስ፣ በኬንያ የሙስና መንሰራፋትና የሰብአዊ መብቶች መጣስ ፕሬዝዳንት ኬንያታና ተቃዋሚው ራይላ የተወያዩባቸው ነጥቦች ናቸው። ኬንያታ ከውይይቱ በኋላ ሲናገሩ
elections come and go but Kenya remains
Our future cannot be dictated.
ምርጫዎች ይመጣሉ ይሄዳሉ። ኬንያ ግን ትኖራለች። የወደፊት ተጣፈንታችን መወሰን ያለበት በሚመጣው ምርጫ ሳይሆን በሀገራችን ብልጽግናና መረጋጋት እንዲሁም በዜጎቻችን ደህንነት ላይ ነው። ይህ ነው እንግዲህ እኔና ወንድሜ የተስማማንበት። ከዛሬ ጀምሮ ህዝቦቻችንን ወደ አንድነት በመናመጣበት ሁኔታ ላይ አብረን እንሰራለን። በተጨማሪም ስለሚከፋፍሉንና እንዳንስማማ የሚያደርጉንን ነገሮች ለማስወገድ ተስማምተናል።
በተጨማሪም ኬንያታ ሁሉንም ያገሪቱ ዜጎች ተጠቃሚ የሚያደርግ ሁኔታ እንዲፈጠር አሁን የተጀመረው ውይይት ገንቢ መሆኑን ተናግሯል። ተቀናቃኛቸው ራይላ ኦዲንጋም በንግግራቸው የጎሳ ግጭቱና ፉክክሩ ወደ ልጅ ልጃችን ሳይተላለፍ ዛሬ ችግሩን ለመፍታት ያደረግነው ጅምር ወሳኝ ነው ብለዋል።
Throughout our independence history, we have had doubts on how you've conducted our affairs. In the face of growing divide along
ነጻ ከወጣን በኋላ ያለን ታሪክ ሁሉ እርስ በርስ በመጥራጥር ላይ የተመሰረተ ነው። ተከፋፍለን ኖረናል። ለዚህም የሰጠነው ምላሽ ከችግሩ መሸሽ ነው። ዛሬ አብሮነታችን ከፍተኛ ውጥረት ውስጥ ይገኛል። ከዚህም የተነሳ ብዝሃነታችን ዛሬ ለኛም ሆነ ለልጆቻችን እርግማን የሆነብን ይመስላል። ይህን ልዩነታችንን የምናስወግድበት ጊዜ አሁን ነው። አሁን ልዩነት በፈጠረው አረንቋ ውስጥ እንገኛለን። ስለዚህ እኔና ወንድሜ የተገናኘነው ይህ ሁኔታ እዚህ ይብቃል ማለት ነው።
የኬንያ መንግስት ከፕሬዝዳንት ኬንያታና ከተቃዋሚው ራይላ ኦዲንጋ ምክክር በኋላ ባወጣው መግለጫ ሁለቱ ኬንያን እየጎዱት ናቸው ያሏቸው ነጥቦች መፍትሄ የሚፈልግ አዲስ መርሃ ግብር ማውጣታቸውን አስታውቋል። ሁለቱ የተስማሙበትን ፕሮግራም እንዲያከናውኑ የኬንያ የብሔራዊ ጸረ ሽብር መስሪያ ቤት ዳይሬክተር አምባሳደር ማርቲን ካሚኒና የተቃዋሚው ራይላ ኦዲንጋ ጠበቃ ፖል ሙዋንጊ አላፍነት ተሰጥቷቸዋል። መግለጫው የፕሮግራሙ ይዘትና አተገባበር በቅርቡ ይፋ እንደሚደረግም ጠቅሷል። ራይላ የህዝብ ፕሬዝዳንት ብለው ራሳቸው ቃለ መሐላ ከፈጸሙ ወዲህ ፕሬዝዳንት ኬንያታና ተቃዋሚው ራይላ ኦዲንጋ ተገናኝተው ሲማከሩ ይህ የመጀመሪያቸው ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን እናመሰግናለን የናይሮቢውን ዘጋቢያችንን። እንግዲህ አይነህ ላፈር ሲባባሉ እስከ ቅርብ ጊዜ የሰነበቱት የኬንያ ተቀናቃኞች ወንድሜ ወንድሜ እየተባባሉ ነው። ይህ እንግዲህ በመካከላቸው አዲስ አየር ያነፈሱት የኡሁሩ ኬንያታና የራይላ ኦዲንጋ ስምምነት ምን ትምህርት ይኖረው ይሆን ለኢትዮጵያም ይሁን ለሌላው አፍሪካ? በሌላ ዝግጅት ትንታኔዎችን ይዘን እንመለሳለን። አሁን ወደ ተከታዩ ቅንብር እናልፋለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ሳይየ ነች።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ቀጣዩ የኢትዮጵያ አዲስ ጠቅላይ ሚኒስትር ከባድ ስራ እንደሚጠብቀው ተገለጸ። የሬክስ ቲለርሰን የአፍሪካ ጉብኝት የአፍሪካን ቁጣ ማብረዱ ተዘገበ። ደቡብ አፍሪካ የመሬት ማገር ፖሊሲ ለማውጣት ማቀዷ ታወቀ። የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
የሲኤንኤን የቴሌቪዥን ስርጭት ድረገጽ ያወጣው ጽሑፍ በኢትዮጵያ ስላለው ሁኔታ ይተነትናል። የኢትዮጵያ መንግስት በአገሪቱ ያለውን የፖለቲካ ምህዳር ለማስፋትና አገራዊ መግባባት እንዲኖር ለማድረግ እስረኞችን ለመፍታት በገባው ቃል መሰረት ካለፉት 210 ዓመታት አንስቶ በእስር የነበሩ የተቃውሞ መሪዎች፣ ምሁራንና ጋዜጠኞች የሚገኙባቸው 8000 እስረኞች መፍታቱን ያወሳል። ይሁንና የአገሪቱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሳይታሰብ ከስልጣን እንደሚሰናበቱ መግለጻቸውና ከዚያ በኋላ የአስቸኳይ ጊዜ አስተዳደር መታወጁ በሀገሪቱ ያለው የፖለቲካ ቀውስ የሚመለከታቸው ወገኖች ሁሉ አስቸኳይና ብርታት የሚጠይቅ መፍትሄ ሊፈልጉለት ይገባል ይላል ጽሑፉ።
አያይዞም ቲለርሰን በአፍሪካ ጉብኝታቸው ስለ አሸባሪነት፣ ስለ ሰላምና ጸጥታ፣ ስለ መልካም አስተዳደር እንዲሁም ስለ ንግድና መዋዕለ ንዋይ ፍሰት እንደሚነጋገሩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ገልጸዋል። እነዚህ ነጥቦች ሁሉ ታዲያ በተለይም ለኢትዮጵያ አስፈላጊ ናቸው ይላል ሲኤንኤን ድረገጽ ላይ የወጣው ጽሑፍ። ቀጥሎም በፓርላማ ያሉትን መቀመጫዎችና ክልላዊ ሸንጎዎችን የሚቆጣጠረው ገዢው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር እየተናጋ ነው። ሀገሪቱን የገጠሟት ተግዳሮቶችን ለመወጣትም ዝግጁ አይደለም ይላል ጽሑፉ። የመንግስቱ ኃይለ ማርያም አምባገነን መንግስት እንደሚወድቅ ግልጽ የሆነ ሲመጣ የትግራይ ህዝባዊ ሐርነት ግንባር ብሔራዊ ገጽታ እንዲኖረው ሲል የአማራ ብሔራዊ ዲሞክራሲያዊ ንቅናቄን፣ የኦሮሞ ህዝባዊ ዲሞክራሲያዊ ድርጅትንና የደቡብ ኢትዮጵያ ህዝቦች ንቅናቄን አስተባብሮ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር የሚባል ገዢ ፓርቲ ፈጠረ ይላል ሲኤንኤን ድረገጽ ላይ የወጣው ጽሑፍ።
ህወሓት ላለፉት 27 ዓመታት ከነዚህ ድርጅቶች የተደቀነበት ችግር አልነበረም። አሁን ግን የመቀናቀኑ ሁኔታ ጎልቶ ወጥቶ የኦሮሚያ ክልል የኢህአዴግ ሊቀመንበርነትና የአገሪቱን ጠቅላይ ሚኒስትርነትን ቦታ ማግኘት አለብን እያለ ነው ይላል ጽሑፉ። በመጨረሻም ጠቅላይ ሚኒስትር ኃይለማርያም ደሳለኝን የሚተካው አዲስ ጠቅላይ ሚኒስትር በአገሪቱ ለውጥ የማድረግና የዲሞክራሲ ማጠናከር ከባድ ስራ ይጠብቀዋል። በተከፋፈለችው አገር አንድነት የማምጣት ኃላፊነትም ይኖርበታል ሲል ጽሑፉ አስገንዝቧል።
የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ የአፍሪካ ህብረት መሪ የሬክስ ቲለርሰን የአፍሪካው ጉብኝት የዶናልድ ትራምፕን ጸያፍ አነጋገር ክሷል ማለታቸውን ጠቅሷል። የአፍሪካ ህብረት ኮሚሽን ሊቀመንበር በአሁኑ ወቅት በውጭ ጉዳይ ሚኒስትሩ ጉብኝት ምክንያት በአፍሪካና በዩናይትድ ስቴትስ መካከል ያለው ግንኙነት መልካም ሁኔታ ላይ ይገኛል ማለታቸውን፣ ይህን ያሉት ደግሞ ትላንት ከፍተኛውን የአሜሪካ ዲፕሎማትን ከተቀበሉ በኋላ መሆኑን ድረገጹ ጠቁሟል። ቲለርሰን የአምስት የአፍሪካ ሀገራት ጉብኝታቸውን የጀመሩት በኢትዮጵያ ሲሆን አስቀድመው የጎበኙት የአፍሪካ ህብረት ዋና ጽህፈት ቤትን ነው። ፕሬዚደንት ትራምፕ ባለፈው ጥር ወር አፍሪካን አስመልክቶ የተናገሩት ጸያፍ አባባል የመላ አህጉሪቱ መሪዎችን ማስቆጣቱ የሚታወስ ነው።
የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፈኪ መሐመድ ታዲያ ጉዳዩ አሁን ወደ ጎን የሚተው ነገር ነው፣ የውጭ ጉዳይ ሚኒስትሩ የአፍሪካ ጉብኝት የሁለቱም ወገኖች ግንኙነት ጠቃሚነትን የሚያሳይ ማስረጃ ነው በማለት አለሳልሰውታል። አያይዘውም ከውጭ ጉዳይ ሚኒስትር ቲለርሰን ጋር ባደረግነው ውይይት በተለይም ዩናይትድ ስቴትስ አፍሪካ በአሸባሪነት ላይ በምታካሄደው ትግል ለመርዳት ባላት ፍላጎት ደስተኛ መሆኔን ለመግለጽ እወዳለሁ ብሏል የአፍሪካ ህብረት ሊቀመንበር። ቲለርሰን በበኩላቸው ዩናይትድ ስቴትስ ከአፍሪካ ጋር ላለን ግንኙነት ትልቅ ቦታ እንደምትሰጥ ግልጽ ነው። የዩናይትድ ስቴትስ ፕሬዚደንት ራሳቸው ይህንኑ የሚያረጋግጥ የግል ደብዳቤ ለአፍሪካ ህብረት ኮሚሽን ሊቀመንበር ልከዋል ብለዋል።
ፕሬዚዳንቱ ደብዳቤውን የጻፉት ፈኪ መሐመድ የፕሬዚዳንቱ አነጋገር እጅግ የሚያስደነግጥ፣ ንቀትና ጥላቻ የሚዘራና አፍሪካውያንን የሚጎዳ ነው በማለት ከባድ ንግግር ካደረጉ በኋላ ነው። ቲለርሰን ስለ ኢትዮጵያ ሁኔታ ሲናገሩ ደግሞ የኢትዮጵያን መንግስት የሚያሳስበው የኃይል ተጠቃሚነትና የህይወት መጥፋት ችግር እንረዳለን፣ እኛንም ያሳስበናል። ለዚህ ምላሽ የሚሆነው ግን የነጻነት መስፋት እንጂ መጥበብ አይደለም የሚል ጽኑ እምነት አለን ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል።
ብሉምበርግ የዜና አገልግሎት ድረገጽ በበኩሉ በደቡብ አፍሪካ የመሬት ማገር ጥያቄ ለምን አሁን በአዲስ መልክ እንደተነሳ ይተነትናል። ደቡብ አፍሪካ ውስጥ ዘረኛው የነጮች ይሁዳ መንግስት ካከተመ ከ20 ዓመታት በላይ ቢያልፍም እንኳ አብዛኛው የአገሪቱ ለም መሬት አሁንም በነጮች እጅ ነው ያለው። ከአገሪቱ ሀብት 95% ደግሞ ከህዝቡ 10% እጅ ላይ እንዳለ የብሉምበርግ ድረገጽ ጠቅሷል። ገዢው የአፍሪካ ብሔራዊ ኮንግረስ ታዲያ በአገሪቱ የሀብት ክፍፍልን ለማፋጠን መንግስት መሬት ካለምንም ካሳ ለማገር የሚያስችለው ህገ መንግስታዊ ለውጡን ያካተተ ስር ነቀል የኢኮኖሚ ለውጥ ለማድረግ ቃል መግባቱን ድረገጹ ጠቅሷል። በአውሮፓውያን ቅኝ ገዢዎች አገዛዝ ስር እንደ አውሮፓን አቆጣጠር በ1913 ዓ.ም የወጣው ህግ አብዛኛዎቹ ጥቁር ደቡብ አፍሪካውያን የንብረት ባለቤት እንዳይሆኑ ያግዳል። ከብዙ አስርት ዓመታት በኋላ ደግሞ ብሔራዊው ፓርቲና ዘረኛው የአፓርታይ ስርዓት በአዲስ መልክ አጠናከረው።
በሀገሪቱ በግለሰቦች ከተያዘው 3.4 ሚሊዮን ሄክታር መሬት 72% የእርሻ መሬት የያዙት ነጮች መሆናቸውን የመንግስት የመሬት ቁጥጥር አሃዝ አመልክቷል ይላል የብሉምበርግ የዜና አገልግሎት ድረገጽ። አዲሱ ፕሬዚደንት ሲሪል ራማፎሳ ታዲያ የሀገሪቱን ኢኮኖሚ የእርሻ ምርትንና የምግብ ዋስትናን እስካልጎዳ ድረስ መሬት ካለ ክፍያ ማገር የመሬት ይዞታ ለውጥ ከማድረጉ ጋር መያያዝ አለበት ብለዋል። የሀገሪቱ ፓርላማም ከ13 ቀናት በፊት መሬት ካለ ካሳ በማገር ሐሳብ ላይ በመርህ ደረጃ ተስማምቶ የምክር ቤቱ የህገ መንግስት ኮሚቴ በህገ መንግስቱ ስለሚደረገው ለውጥ አጥንቶ በመጪው ነሐሴ ወር ለምክር ቤቱ እንዲያቀርብ ተመድቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ወደ ተከታዩ ዝግጅታችን እናልፋለን። ውይይት ይዘናል። ኢትዮጵያ በአስቸኳይ ጊዜ ሁኔታ ውስጥ
ከአነጋጋሪው የኢትዮጵያ አስቸኳይ ጊዜ አዋጅ ማግስት በሕዝቡ ዘንድ ከተፈጠረው ስሜት የሚነሳው ውይይት ከአዋጁ ባሻገር የአገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎች ይመረምራል። የአዋጁን ሕጋዊ መሰረት፣ የዜጎችን መብት ጥበቃና የግጭት አደጋን መከላከልንም ያካትታል። ተወያዮች ፕሮፌሰር ብርሃኑ መንግስቱ በዩናይትድ ስቴትስ ኦልድ ዶሚኒየን ዩኒቨርሲቲ ውስጥ የሕዝብ አስተዳደርና የመንግስት ፖሊሲ ባለሙያ፣ የሕግ ሙያተኛው አቶ ሙልጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የሕገ መንግስትና የመገናኛ ብዙሃን ሕግ መምህር፣ እንዲሁም በዋሽንግተን ሲያትል በተካሄደ አንድ አገራዊ ጉባኤ ለመሳተፍ ከአዲስ አበባ የመጡት የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በመጀመሪያው ክፍል ውይይት ካቆመበት ይነሳል።
ፕሮፌሰር ብርሃኑ መንግስቱ፣ አቶ ሙልጌታ አረጋዊ፣ አቶ የሽዋስ አሰፋ፣ እንግዶች ሁላችንም ለጊዜያቸው አመሰግናለሁ። የምንወያይበት ርዕስ በየዕለቱ የምንነጋገርበት ወደ መሆን ተቀይሯል። ቀጥተኛውን ርዕስ ላስተዋውቅ። ኢትዮጵያ ከአስቸኳይ ጊዜ አዋጁ ባሻገር የሚል ነው ውይይቱ። ሕግን፣ የዜጎችን መብት ጥበቃና የግጭት አደጋን መከላከል እንዲጨምር ከፖለቲካ ቀውሶ አሻግሮ የሚወስዱ መንገዶችንም ጭምር። በመሰረታዊ ጥያቄ እንጀምር። አቶ ሙልጌታ፣ አዲስ አበባ ያሉት ሰው እርሶ ነዎትና የአስቸኳይ ጊዜ አዋጁ በተግባር ከዋለ በኋላ መሰረታዊ የሚባል ለውጥ ይታይ ይሆን? እንደው ከሚታዩት ነገሮች መነሳት ብንችል።
እኔ አሁን አዲስ አበባ ውስጥ ነው ያለሁት። አዋጁ ከታወጀ ጊዜ ጀምሮ ከተማ ውስጥ አዋጁ ከመታወጁ በፊት ያልነበረ አሁን ያለ ነገር በበኩሌ አላየሁም። እኔ እንግዲህ የስራዬ ጸባይ ብዙ ጊዜ ትምህርት ቤት ወይም ቤት ነው ያለሁት። ከዛ ውጭ ብዙ ሶሻላይ ስለማላረግ ብዙ ነገር በግሌ ኤክስፒሪየንስ ያደረግኩት የሚያየሁት የለም። የኔ የዜና ምንጭ እንደሌላው ሰው ለመገናኛ ብዙሀኑ ናቸው። አቻሪ አንዱ ቮይስ ኦፍ አሜሪካ ማለት ነው። ስለዚህ በመገናኛ ከሚነገረው ውጭ ራሴ ያየሁት ወይም የመሰከርኩት የተለየ ነገር አዲስ አበባ ውስጥ አላየሁም። ግን ሲወራ ትሰማለ። ለምሳሌ አዲስ አበባ ዙሪያ ያሉ ከተሞች እነ ለገጣፎ ሳቤ ከኔ ቤት ቅርብ የሆነ ሰው ለገጣፎ የሆነ መንገድ ተዘጋ ምናምን ትሰማለ። ስም ቢሆን እንደነገርኩ በሚዲያም ሰው ወይም ደግሞ ሰዎች በግድ ሲያወሩ በስልክ ምናምን ካልሆነ እንደዚህ ራሴ አዲስ አበባ ውስጥ የተፈጠረ ሴትነት ከታወጀ በኋላ የመጣ ድሮ ያልነበረ ነገር እኔ የማውቀው ነገር የለም።
ካም ለመንደርደሪያ ያህል በፍጥነት የተለወጡ ነገሮችም ካሉ ለማዛመድ ያህል ነው። በመገናኛ ብዙሀን በተለያዩ አካባቢዎች ያሉ እንቅስቃሴዎችን ዘግበናል። እስኪ ዘለግ ወዳሉት ጭብጦች ከመዝለቃችን በፊት አቶ የሽዋስ እርስዎ እንደተረዱት የአስቸኳይ ጊዜ አዋጁ ምን አይነት ገደቦችን ይጥላል? ምንስ አይነት ሁኔታ ይፈጥር ይችላል ብለው ያስባሉ? ከአንድ ዓመት ቀደም ብሎ የተደነገገውንም እና ለዘጠኝ ወራት የዘለቀውንም የአስቸኳይ ጊዜ አዋጅና ሁኔታዎችን ማዛመድ ይችላሉ?
አመሰግናለሁ። በጣም እንግዲህ አስቸኳይ ጊዜ አዋጅን በተመለከተ ጸደቀ ከተባለበት አግባብ ጀምሮ አስፈላጊነቱም ቀደም ሲል እንደተገለጸው የሚያመጣውም ለውጥ ሁሉ ነገር ጥያቄ ውስጥ ያለ ነው እና በአጠቃላይ ሀገሪቱ ከአገዛዝ ወደ ዲሞክራሲ ባለመሻገሯ ምክንያት ህዝቡ ያንን ጥያቄ እያደረገ ቢሆንም አገዛዞች ግን ባለመፈቀዳቸው ምክንያት የሆነችን ወቅት እንደማሳለፊያ አድርገን ነው የምናየው። ከዚህ በፊትም እንደውም የመጀመሪያው ጊዜ አስቸኳይ ጊዜ አዋጅ መታወጁን የምንቃወምበት የነበረው አንዱ አስቸኳይ ጊዜ አዋጁ እንደ ማስታገሻ ነው፣ እንደ ፔንኪለር ነው፣ ረዘም ያለ ግን መፍትሄ መወሰድ አለበት። በነበረው 3 ወር ቢሆን 6 ወር ወይም 9 ወር ረዘም ያለ ለውጥ የሚያመጣ መፍትሄ መወሰድ አለበት እንል ነበር። ግን ያንኑ እንደ ዋና ነገር አድርገው ተውት፣ ተመልሶ ይሄው መጣ። አሁንም ይሄ ምንም ለውጥ አያመጣም። መጀመሪያ ህገ መንግስቱ ላይ ባለው አንቀጽ 93 ላይ ባለው መሰረት የተከሰተ ምንም ነገር የለም። አስቸኳይ ጊዜ አዋጅ ሊያሳውጅ የሚችል ክስተት አገሪቱ ላይ የለም። መንግስቱን መቃወም፣ ስርዓቱን መቃወም፣ መለወጥ የህዝቡ መብት ነው። ያ ጥያቄ ነው የተነሳው። ስለዚህ ለዛ አስቸኳይ ጊዜ አዋጅ አያስፈልግም። አንደኛ አስፈላጊነቱ በየትም ኢንተርናሽናል ኮሚኒቲውም በህዝቡም በፓርቲዎችም በማህበረሰብ ድርጅቶችም ውድቅ ነው፣ ተቀባይነት የለውም። ከዛ ያለፈ ግን የጸደቀበት መንገድ እንግዲህ ሰው የሚያሳስር የሚያስገድል ወጃ የሚያሰስድ ለወታደሩ ይሄን ፈቃድ የሚሰጥ አዋጅ በዚህ ከወዛጋቢ በሆነ ሁኔታ አልፋል መባል የለበት እና በአጠቃላይ አገዛዙ የገባበት ምስቅልቅል ማሳያ ነው ይሄ አዋጅ እንጂ ከዚህ ያለፈ ምንም ፍሬም ይኖር አይመስለኝም ማለት ነው።
መልካም ተከታታይ ጥያቄዎችን እናነሳለን። ህጋዊ መሰረቶችን ሊመጡ የሚችሉ ሁኔታዎችን አንታዊ ምኑ አሉታዊ በዝርዝር እንመለከታለን። ፕሮፌሰር ብርሃኑ ወደ ሶልሻገር የእርቅ አፈታት ሂደት ምናልባትም ግጭቶች ከተከሰቱ በኋላ የሚመጡ ሁኔታዎችን ብቻ ሳይሆን ከመከሰታቸውም በፊት ተከስቶም ከሆነ ወደ ከፋ ሁኔታ ከመምራታቸው በፊት የሚመጡ ሁኔታዎች ላይ መስራትን ይጠይቃልና በዚህ አይን የሚታዩ ጥያቄዎችን አነሳለሁ። ለመንደርደሪያ የርሶን የጥናት ጽሑፍ በቅርቡ የታተመ ጽሑፍ መልከት አድርጌያለሁ። ለመንደርደሪያ አላደርግ አስቸኳይ ጥሪ ሁሉን አቀፍ መመካከሪያ መድረክ ይላል በግርድፍ ትርጉሙ። ኢትዮጵያ መስቀለኛ መንገድ ላይ ሽግግር ወይስ አስቸኳይ ጊዜ አዋጅ ይላል። በጥያቄው ሐሳቦችን የሚያዘለ ነውና ኋላ ወደ መፍትሄና የተሻለው አማራጮችን የሚያዛልቁ ጭብጦችንም ያነሱልናል። እስኪ የጽሑፉን መሰረት በጽሑፉ ለማንጸባረቅ የሞከሩትን ያንሱልን ፕሮፌሰር ብርሃኑ።
በመጀመሪያ ስለጋበዛችሁኝ በዚህ እንድካፈል አመሰግናለሁ። ለኢትዮጵያ ሕዝብ ትምህርታዊ የሆነ አቀራረብም ስለምታደርጉ ምስጋና ከፍ ያለ ነው። እስር ቤት ያሉ የተፈቱ ለፍትህ የሚደክሙ ዘመዶቻችን ማመስገን ወዳለሁ። መንግስትም በተለይ የፖለቲካል እስረኞች ብሎ ለመጀመሪያ ጊዜ ለአንዳንድ ሰዎች ይሄ ቃል ትርጉም ላይኖረው ይችላል፣ ግን ይህንን ቃል ተቀብሎ መንግስት ፖለቲካል እስረኞች በሚልን ቃል አምኖ ተቀብሎ እነሱ እንዲፈቱ በማድረጉ ምስጋና የከፍ ያለ ነው እና ይሄ በጎ አስተሳሰብ ይሄ በጎ አስተያየት እንዲቀጥል እንጂ እንዲቀነጨፍ አንፈልግም። ይህን ካልኩ ወደ ጠየቀኝ ጥያቄ ስመለስ በመጀመሪያ የነበረው አስቸኳይ ህግ አዋጅ ብዙ ችግሮች እንደፈጠረ እናውቃለን። የተጀመሩትንም የተወጠኑትንም በአማራጭ ኃይሎችና ኦፖዚሽን ፓርቲ የሚባለው ነው፣ እኔ አማራጭ ነው የምለው፣ አማራጭ ኃይሎችና በመንግስት የነበረውንም ውይይት በደንብ እንዲቀጥል የማያደርግ ስለሆነ ይህ አሁን እንደገና በሁለተኛ ዙር የሆነው አዋጅ እሱ ቀርቶ የአይነቱ ውይይት ሰፋ ብሎ የተጀመረው ውይይት መሻሻል ተደርጎበት የጋራ የሆነ ውይይት እንዲፈጠር ነው እኛ ይህንን የሀሳብ ወረቀት ባጭሩ የጻፍ ነው።
መልካም። ግጭት የሚፈታበት መንገድ ላይ በሙያ የተሰማሩ እንደመሆኑ አሁን ያለው ሁኔታ ጥያቄውን አጽንኦት በመስጠት ነው። መንግስት በአንድ በኩል አሁን ያሉት ሁኔታዎች አስገድደውኛል፣ በዚህ አስቸኳይ ጊዜ አማካኝነት የተሻሉ ሁኔታዎችን ፈጥራለሁ ነው ባጭሩ እያለ ያለው። ዝርዝሮቹን በኋላ እንመለከታለን። በተቃራኒው ቀደም ብሎ አቶ የሸዋስ እንዳነሱት ደግሞ ይሄ የሰዎችን መብት ለመገደብ ብቻ የተቀመጠ ይልቁንም ደግሞ በመሻሻል ፋንታ ወደ አሉታዊ ሁኔታዎች የሚያመራ ነው፣ ከመጀመሪያውም ትምህርት ያልተወሰደበት ሁለተኛ ዙር ለምን አስፈለገ እስከሚለው ድረስ ይጠይቃሉ። እርስዎን እንዴት ይመለከቱታል እንደ ባለሙያ?
ጥሩ ጥያቄ ነው። በእውነት የመጀመሪያውም ባይሆን ጥሩ ነበር እንኳን ሁለተኛ ማድረግ ቀርቶ። ምክንያቱም የፖለቲካ ስነ ስርዓት ተጨባጭ ያልሆኑ መልክ አሉት። ሰብስታንቲቭ እና ሲምቦሊክ የሚለው ነው በእንግሊዝኛ። በዚህ አይነት በአስቸኳይ ህግ አዋጅ በወጣ ቁጥር ቅድም ወንድም የሸዋስ እንዳለው የፍርድ ቤት ስነ ስርዓት፣ የአስተዳደር ስነ ስርዓት ለወታደራዊ ጸጥታ ጠባቂዎች ትልቅ መብት ሰጥቶ ወገኖችን መብታቸው ተጥሶ ከችግር ላይ መጣሉ ብቻ ሳይሆን ይሄ ተጨባጭ ነው። እንግዲህ ጠቅላላው አንድ ሀገር አንድ አስቸኳይ አዋጅ ሲያውጅ ብዙ ችግሮች ይፈጥሩበታል። በሌላ መንግስቶች ያለው አስተሳሰብ ይለወጣል፣ በህዝብ ያለው አስተሳሰብ ይለወጣል። የተጀመሩ ተመልሰን እንደምንሄድባቸው ተስፋ አለኝ። በመንግስትና በአማራጭ ኃይሎች የተወጠኑ ነገሮች የተጀመሩ ነበሩ። እነሱ ሰፍተው ጠልቀው ወደፊት የተሻለ ስራ እንዳይሰራ እንቅፋት ይሆናሉ። ስለዚህ ትናንትና አንድ ነገር አነብ ነበር፣ ምሳሌ ለመስጠት ብቻ ኢትዮጵያ በንፋስ የሚንቀሳቀሱ ዊንድ ሚል ማለት ነው፣ በንፋስ የሚንቀሳቀስ የቴክኖሎጂ ወደ ሀገር ልታስገባ እየሞከረች ነው፣ ለዚህም ሌላ የውጭ ሀገር ኢንቨስት የሚያደርጉ ካምፓኒዎች እያሰቡ ነው የሚል ነገር አንድ ሰው ልኮልኝ አነብ ነበር። እንደዚህ ያለ ለምሳሌ በጎ ነገር ሊሰራ ሲታሰብ በሀገሪቱ ውስጥ አስቸኳይ አዋጅ ታውጇል ሲባል እንዳይሆን የሚያደርግ ነው እንጂ እንዲሆን የሚያደርግ አይደለም። እና ከህዝብ አንጻር ሲታይ፣ ከውጭ መንግስታት አንጻር ሲታይ፣ ከአማራጭ ኃይሎች አስተሳሰብና አቀማመጥ ሲታይ፣ ከሁሉም አንጻር ሲታይ አስቸኳይ ህግ አዋጅ ጎጂ እንጂ ጠቃሚነቱ አይታየኝም። እኔ
መልካም ወደ አቶ ሙሉጌታ ወደ አዲስ አበባ ልሻገር። በዚህ አስቸኳይ ጊዜ አዋጅ የመንግስት ስልጣን በእርግጥ ገደብ አለው ወይ? የቱ ጋ ነው ገደብ ካለው? ከዛ መስመር ሲያልፍ መንግስት ይጠየቃል ወይ?
ይቀጥላል። ደህና ደሩ።